ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት 57 ዲግሪ ዌስት ላይ ወደ እናንተ የሚደርሰው የሐሙስ ምሽት ዝግጅታችን ጀመረ። ኢትዮጵያና ፑንትላንድ በአዲስ አበባ የሁለትዮሽ ውይይት ባደረጉ ማግስት የሶማሊያ የኢትዮጵያን አምባሳደር ከሀገሯ ለቀው እንዲወጡ ማዘዟን አስታውቃለች። የኢትዮጵያ መንግስት በይፋ የተነገረኝ ነገር የለም ብሏል።
ሶሻል ሚዲያ ላይ የወጡትን ነገሮች ግን እስካሁን ዊሃቭንት ሪሲቭድ ኤኒ ኦፊሻል ኮሚኒኬሽን በጉዳዩ ላይ ሰው እንደዚህ ለማለት ይከብደናል።
ቀደም ሲል የሰማችኋቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ናቸው። በአብይ ርዕስ ሙሉ ዘገባውን ይዘን ቀርባለን። ይህንና ሌሎች ተጨማሪ የአገራዊና ዓለም አቀፋዊ ዘገባዎችን በምሽቱ ተካተዋል። መጋቢት 26 2016 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? አስማማየ ነው ነኝ። ምሽቱን እያስተናገድኳችሁ እስከ 4 ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ እንግዲህ ወልዴ እዚህ አብሮኛለ። ከስቱዲዮ ደግሞ ስርጭቱን በማቀናበር ኤልያስ አስማረ አብሮን ቆይታ የሚያደርግን የሚሆነው የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እያዳመጣችሁን ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁንም አብራችሁ ስለሆናችሁ እናመሰግናለን። በመጀመሪያም የዓለም ዜናዎችን ወደ እናንተ ለማድረስ ወደ እንግዱ ልምራችሁ።
በድጋሚ እንደምናመሻችሁ። ሶማሊያ የኢትዮጵያን አምባሳደር ከሀገሯ አስወጣች፣ ሩሲያ የኦሎምፒክ ጨዋታዎችን ኢላማ ለማድረግ ትሞክራለች ሲሉ የፈረንሳዩ ኢማኑኤል ማክሮን መናገራቸው፣ እንዲሁም የዩጋንዳ ሕገ መንግሥታዊ ችሎት በተመሳሳይ ጾታ ግንኙነት ላይ የወጣውን ሕግ አጸደቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ሶማሊያ ዛሬ ሐሙስ በሞቃዲሹ የኢትዮጵያ አምባሳደርን ከአገሯ እንዲወጡ አድርጋ በራስ ገዟ ፑንትላንድና በተገነጠለችው ሶማሊላንድ የሚገኙ ሁለት የቆንስላ ጽሕፈት ቤቶችን ዘግታለች። የሶማሊያ የዛሬው ውሳኔ የመጣው በሶማሌላንድ የገንዘብ ሚኒስትር የተመራ የልዑካን ቡድን ትናንት ረቡዕ በኢትዮጵያ ውጭ ጉዳይ ሚኒስቴር ጉብኝት ማድረጉን ተከትሎ ነው። ሁለቱ ወገኖች በንግድ ኢንቨስትመንት፣ የኃይል ማመንጫ እንዲሁም በሌሎች የመሠረተ ልማት ፕሮጀክቶች ላይ በጋራ በሚሰሩበት ሁኔታ ላይ እንደተነጋገሩ ሚኒስቴሩ በማኅበራዊ ሚዲያ ከለቀቀው መረጃ ለማወቅ ተችሏል። ኢትዮጵያ የባህር በር በሊዝ እንድታገኝ የሚያስችላት ነው የተባለ የመግባቢያ ስምምነት ከሶማሌላንድ ጋር ባለፈው ጥር ወር መጀመሪያ ላይ መፈራርሟን ተከትሎ በሶማሊያና በኢትዮጵያ መንግስታት መካከል ውጥረት ተከስቷል። ይህን ተከትሎ ሶማሊያ አዲስ አበባ የሚገኙትን አምባሳደሯን ለምክክር በሚል ጠርታለች። ሶማሌላንድ ከእንደ አውሮፓውያን አቆጣጠር 1991 ጀምሮ በራስ ገዝነት ብትቆይም ሶማሊያ አሁንም እንደ ግዛት አካሏ ስለምትመለከታት ከኢትዮጵያ ጋር ስምምነት መፍጠሯ አስቆጥቷታል። ስምምነቱ ተግባራዊ የሚሆን ከሆነ ሶማሊያ ራሷን ትከላከላለች ሲሉ ፕሬዚዳንት ሐሰን ሼክ መሐመድ ተናግረዋል። ሶማሊያ የኢትዮጵያን አምባሳደር ከአገሯ ማባረሯ አልሻባብን ለመፋለም በአፍሪካ ሕብረት ሰላም አስከባሪ ልዑክ ስር የሚተሰማሩት 3000 የሚሆኑ የኢትዮጵያ ወታደሮች ዕጣ ምን ይሆናል የሚል አሳሳቢ ሁኔታን ፈጥሯል። ወታደሮቹን የማስወጣት ሐሳብ እንደሌላቸው የሶማሊያው ፕሬዚደንት ባለፈው የካቲት መናገራቸውን የሮይተርስ ዘገባ አስታውሷል። በሌላ በኩል የሶማሊያ ፓርላማ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ መርህ እንደሚከተልና ሕገ መንግሥቱንም ማሻሻሉን ባለፈው ሳምንት ማስታወቁን ተከትሎ ራስ ገዟ ፑንትላንድ ለፌዴራል ተቋማት እውቅና እንደማትሰጥ አስታውቃለች። በጋራ መግባባት ላይ የሚደረስበት ሕገ መንግሥታዊ ሂደት እስከሚፈጠር ድረስ የፑንትላንድ አስተዳደር ለፌዴራል ተቋማት እውቅና አይሰጥም፣ ተቋማቱ ላይም እምነት የለውም ብላለች ፑንትላንድ ባለፈው እሁድ በአወጣችው መግለጫ። የቀድሞው የደቡብ አፍሪካ ፓርላማ አፈ ጉባኤ በሙስናና በሕገ ወጥ መንገድ የተገኘን ገንዘብ ሕጋዊ በማድረግ ተከሰዋል። ክሱ የገዢው የአፍሪካ ብሔራዊ ኮንግረስ ኤንሲ በመጪው ወር በሚደረገው ምርጫ በሚያደርገው ተሳትፎ ላይ ጥላ ያጠላ ነው ተብሏል። ትናንት ከአፈ ጉባኤ ወንበራቸው የተነሱት ኖሲቪው ማፒሳ ንቃሉኳ ራሳቸውን ለፖሊስ በማቅረብ ዛሬ ፕሪቶሪያ ውስጥ በሚገኝ ፍርድ ቤት ቀርበዋል። 12 የሚሆኑ የሙስና ክሶች እንዲሁም በሕገ ወጥ መንገድ የተገኘን ገንዘብ ሕጋዊ በማድረግ አንድ ክስ ቀርቦባቸዋል። የ67 ዓመቷ አፈ ጉባኤና የኤንሲ የረጅም ጊዜ አባል በዋስ እንዲለቀቁ ፍርድ ቤት እንደወሰነላቸው የኤኤፍፒ ዘገባ አመልክቷል። የአፈ ጉባኤዋ ክስ በደካማ ኢኮኖሚና ሙስና ምክንያት የሕዝብ ድጋፉን እያጣላለው ኤንሲ ተጨማሪ ችግር ነው ተብሏል። የኤንሲ አመራሮች ፕሬዝደንት ሲሪል ራማፎሳ እና ምክትላቸውን ጨምሮ የሙስና ክስ ተመስርቶባቸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ፈረንሳይ ከምዕራቡ ዓለምና አፍሪካ አጋሮቿ ጋር በመሆን ከ30 ዓመታት በፊት በሩዋንዳ የተፈጸመውን የዘር ማጥፋት ማስቆም ትችል ነበር ሲሉ ኢማኑኤል ማክሮን ተናግረዋል። በአብዛኛው የቱትሲ ጎሳ አባላት የሆኑ 800 ሺህ ሰዎች የተጨፈጨፉበትን ሁኔታ ለማስቆም ፍላጎቱ አልነበረም ሲሉ አክለዋል። የሩዋንዳ የዘር ማጥፋት የተፈጸመበትን 30ኛ ዓመት ለማሰብ በመጪው እሁድ ለሚደረገው ስነ ስርዓት የቪዲዮ መልእክት ያስተላልፉት ማክሮን ቱትሲዎችን ለማጥፋት ጭፍጨፋ ሲጀመር ዓለም አቀፉ ማህበረሰብ የማወቅም ሆነ የማስቆም መንገዱ ነበረው ማለታቸውን አንድ ስማቸው እንዳይጠቀስ የፈለጉ የፕሬዝደንቱ ጽህፈት ቤት ባለሥልጣንን ጠቅሶ ኤኤፍፒ ዘግቧል። በሁለተኛው የዓለም ጦርነት ወቅት በአይሁዶች የተፈጸመው የዘር ፍጅት፣ በአንደኛው የዓለም ጦርነት ደግሞ በቱርክ በአርመኖች ላይ የተፈጸመው ጭፍጨፋ ለዓለም አቀፉ ማህበረሰብ ታሪካዊ ልምድ መሆን ይገባቸው ነበር በማለት ማክሮን ተናግረዋል። ከሶስት ዓመታት በፊት በሩዋንዳ ጉብኝት ያደረጉት ማክሮን ፈረንሳይ የምትወስደውን ኃላፊነት በተመለከተ የተናገሩ ሲሆን ይቅርታን ማድረግ የሚችሉት ከጭፍጨፋው የተረፉት ብቻ ናቸው ብለዋል። በሌላ በኩል ደግሞ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ሩሲያ ከወራት በኋላ በፓሪስ የሚደረገውን የኦሎምፒክ ዝግጅት ኢላማ ልታደርግ እንደምትሞክር ጥርጥር እንደሌላቸው ዛሬ ሐሙስ ተናግረዋል። የማክሮን ንግግር የኦሎምፒክ ጨዋታዎችን ኢላማ ያደረገና ከውጭ የሚመጣን አደጋ በተመለከተ በግልጽ ያስታወቁበት እንደሆነ ተነግረዋል። ሩሲያ የኦሎምፒክ ጨዋታዎቹን ኢላማ ታደርግ እንደሆነ ከጋዜጠኛ ጥያቄ የቀረበላቸው ማክሮን ምንም ጥርጥር የለኝም ሲሉ ተደምጠዋል። የሩሲያና የቤላሩስ ስፖርተኞች ካለ አገራቸው ባንዲራና ብሔራዊ መዝሙር በግል እንደሚወዳደሩ ዓለም አቀፉ የኦሎምፒክ ኮሚቴ መወሰኑን ተከትሎ ሩሲያ ከኮሚቴው ጋር ያላት ግንኙነት ሻክሯል። ሩሲያ ዩክሬንን መውረሯን ተከትሎ የሀገሪቱ ስፖርተኞች በዓለም አቀፍ ውድድር እንዳይሳተፉ ተከልክለው ነበር። ይህ በእንዲህ እንዳለ የፈረንሳይ ፖሊስ ከፓሪስ ከተማ ማዘጋጃ ቤት ፊት ለፊት ከሚገኘው ስፍራ ላይ የነበሩና በደርዘን የሚቆጠሩ ፍልሰተኞችን አንስተዋል። በአብዛኛው ሕፃናትና ሴቶች የሆኑና 50 የሚሆኑት ፍልሰተኞች በአውቶቡስ ተጭነው ወደ ምስራቅ ፈረንሳይ ተወስደዋል። ፍልሰተኞቹ ከፈረንሳይኛ ተናጋሪ የምዕራብ አፍሪካ ሀገራት የመጡ እንደሆነ የአሶሲየትድ ፕሬስ ዘገባ አመልክቷል። በመጨረሻም በዩጋንዳ የህገ መንግስታዊ ችሎት በተመሳሳይ ጾታ ግንኙነት ፈጻሚዎች ላይ እስከ ሞት የሚያደርስ ቅጣትን ያካተተ ህግ ተግባራዊ እንዲደረግ መወሰኑን ተከትሎ በአገሪቱ የሚገኙ ዜጎች የተደባላለቀ አስተያየት በመስጠት ላይ ናቸው። ከመብት ተሟጋች ቡድኖችና ሌሎችም ዓለም አቀፍ አካላት ውግዘት የደረሰበት ህግ እንዲሻር ዜጎች ጥያቄ አስገብተው የነበረ ሲሆን በካምፓላ የሚገኘው ህገ መንግስታዊ ችሎት ጥያቄያቸውን ውድቅ አድርጓል። ለአሜሪካ ድምፅ አስተያየት የሰጡ አንዳንድ ነዋሪዎች ውሳኔው በተመሳሳይ ጾታ ግንኙነት ፈጻሚዎች ላይ ያለውን ችግር የሚያባብስ እንደሆነ ተናግረዋል። ሌሎች ደግሞ ውሳኔው የአፍሪካ የነጻነት የታየበትና ህዝቧ ማንነቱን ያስጠበቀበት ነው ሲሉ አስተያየታቸውን ሰጥተዋል። ህጉ በፓርላማው የጸደቀ መሆኑንና ህገ መንግስቱንም እንደማይቃረን የህገ መንግስታዊ ችሎት ዳኞቹ አስታውቀዋል። ከተፈጥሮ ስርዓት ጋር የሚቃረን ነው በሚል በዩጋንዳ ተመሳሳይ ጾታ ግንኙነት በቅኝ ግዛት ወቅት በነበረው ህግም የተከለከለ ነበር። የሀገሪቱ ፕሬዚደንት ዮሪ ሙሴቪኒ አዲሱን ህግ ባለፈው ዓመት ግንቦት ወር ላይ በፊርማቸው አጽድቀዋል። ክቡራትና ክቡራን፣ ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ አስማማው መልሳቸዋሉ።
የተከበራችሁ አድማጮቻችንና ተመልካቾቻችን፣ ቀደም ሲል ወደ እናንተ የደረሰው የዕለቱ የዓለም ዜናዎች ነበረ። ለዜናዎቹ እንግዱን አመሰግናለሁ። የተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኝ የአሜሪካ ድምፅ ራዲዮ ወደ እናንተ እየተላለፍላችሁ የሚገኘውን የሐሙስ መጋቢት 26 2016 ዓ ም ዝግጅታችን ነው። እያስተናገድኳችሁ ያለው ደግሞ አስማማየሁ ነኝ። በምሽቱ በምስልና ድምፅ ቅንብር ግርማ ደገፋና ሲሳይ አሸናፊ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም አብረውን አሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በማኅበራዊ ትስስር ገጾቻችን መከታተል ትችላላችሁ። ለማስታወስ ያክል በዌባችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እያዳመጣችሁን ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁን ወደ ሰዓቱ አብይ ርዕስ እንለፍ። ኢትዮጵያና ፑንትላንድ በአዲስ አበባ የሁለትዮሽ ውይይት ባደረጉ ማግስት ሶማሊያ የኢትዮጵያን አምባሳደር ከሀገሯ ለቀው እንዲወጡ ማዘዟን አስታውቃለች። በተጨማሪም በሶማሊላንድና ፑንትላንድ ያሉ የኢትዮጵያ ቆንስላ ጽህፈት ቤቶችን እንዲዘጉ ወስና ቀነ ገደብ ማስቀመጧን ይፋ አድርጋለች። የቆንስላው ጉዳይ ሶማሊያን አይመለከታትም ያሉት ሶማሊላንድና ፑንትላንድ በበኩላቸው ውሳኔውን ተራ ህልም ሲሉ አጣጥለውታል። የሶማሊያ የማስታወቂያ ሚኒስትር ዳውድ አዌስ ጃማ ለውሳኔው ምክንያቱ ኢትዮጵያ በሶማሊያ ውስጥ ጉዳይ ጣልቃ መግባቷን መቀጠሏ ነው ብለዋል። የኢትዮጵያ መንግስት በይፋ የሰጠው ምላሽ አለመኖሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ለአሜሪካ ድምፅ ተናግረዋል። በኢትዮጵያና በፑንትላንድ መካከል ትላንት የተደረገው ውይይት ከሰሞናዊ ጉዳዮች ጋር ግንኙነት እንደሌለውም ቃል አቀባዩ አመልክተዋል። ይህ በእንዲህ እንዳለ በኢትዮጵያ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 70,000 ዜጎችን በዘመቻ የመመለስ ስራ በቅርቡ እንደምትጀምር ቃል አቀባዩ አያይዘው ተናግረዋል። ኬኔዲ አባተ ተጨማሪ አለው።
ሶማሊያ በሞቃዲሾ የሚገኙት የኢትዮጵያ አምባሳደር ከሀገሯ ለቀው እንዲወጡ ማዘዟን የሶማሊያ ውጭ ጉዳይ ሚኒስቴር ዛሬ መጋቢት 26 ቀን 2016 ዓ.ም ባወጣው መግለጫ አስታውቋል። ሚኒስቴሩ በመግለጫው የኢትዮጵያ አምባሳደር ሙክታር መሐመድ ዋሬ ከዛሬ ሐሙስ ጀምሮ በ72 ሰዓታት ውስጥ አገሪቱን ለቀው እንዲወጡ መታዘዛቸውን አመልክቷል። ከዚህ በተጨማሪም ከፊል የራስ ገዝ ግዛት በሆነችው ፑንትላንድና ራስዋን እንደ ሀገር በመትቆጥረው በተገንጣዩዋ የሶማሊላንድ ግዛት ውስጥ የሚገኙ ሁለት የኢትዮጵያ ቆንስላ ጽህፈት ቤቶች እንዲዘጉ ማዘዟን ሶማሊያ ይፋ አድርጋለች። ውሳኔው የተላለፈው በአገሪቱ ጠቅላይ ሚኒስትር ሐምዛ ባሬ የተመራ የካቢኔ ስብሰባ ዛሬ በሞቃዲሾ መደረጉን ተከትሎ ነው። የሶማሊያ ጠቅላይ ሚኒስትር ጽህፈት ቤት በሰጠው መግለጫ የኢትዮጵያ መንግስት በሶማሊያ የውስጥ ጉዳይ ላይ የፈጸመ ያለው ግልጽ ጣልቃ ገብነት የሶማሊያን ነጻነትና ሉዓላዊነት የሚጥስ ነው በማለት ወንጅሏል። በኢትዮጵያና ሶማሊያ መካከል ከፍተኛ ያለመግባባትና የውጥረት ምንጭ ሆነው የኢትዮጵያና የሶማሊላንድ የወደብ ስምምነት ሶማሊያ ለወሰደችው እርምጃ መንስኤ መሆኑን ሮይተርስ ሁለት የሶማሊያ ባለስልጣናትን ዋቢ አድርጎ ዘግቧል። ስለ ጉዳዩ በስልክ የጠየቅናቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ በማህበራዊ የብዙሃን መገናኛዎች ከተሰራጨው መረጃ ውጪ የኢትዮጵያ መንግስት በይፋ ስለ ጉዳዩ የተነገረው ነገር እንደሌለ ገልጸዋል።
አዎ እኛም አይተናቸዋል ሶሻል ሚዲያ ላይ ወጡት ነገሮች ግን እስካሁን we haven't received any official communication በጉዳዩ ላይ ሰው እንደዚህ ለማለት ይከብደናል።
ስለዚህ ለኢትዮጵያ መንግስት ኦፊሻሊ በይፋ የተነገረ የሚታወቅ ነገር የለም? ሶማሊያ የኢትዮጵያን አምባሳደር ከሀገሯ እንዲወጡና በሶማሊላንድና በፑንትላንድ የሚገኙ የኢትዮጵያ ቆንስላ ጽህፈት ቤቶች እንዲዘጉ ወሰነችው የፑንትላንድ ባለስልጣናት ልዑክ አዲስ አበባ ተገኝቶ ከኢትዮጵያ ባለስልጣናት ጋር በተወያየ ማግስት ነው። በፑንትላንድ የገንዘብ ሚኒስትር መሐመድ ፋራህ መሐመድ የተመራ ከፍተኛ የሚኒስትሮች ልዑካን ቡድን ትናንት መጋቢት 25 ቀን በኢትዮጵያ በነበረው ቆይታ ከውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋ ጋር በተለያዩ የሁለትዮሽ ጉዳዮች ላይ መክሯል። የሶማሊያ የማስታወቂያ ሚኒስትር ዳውድ አዌስ ጃማ ከአሜሪካ ድምጽ የሶማሊኛ አገልግሎት ጋር ባደረጉት ቃለ ምልልስ ለውሳኔው ምክንያቱ ኢትዮጵያ በሶማሊያ የውስጥ ጉዳይ ጣልቃ መግባቷን መቀጠሏ ነው ብለዋል። በአሁኑ ጊዜ ኢትዮጵያ የሶማሊያን ብሔራዊ የግዛት ነጻነት በተደጋጋሚ እየጣሰች ነው። ስለዚህ መንግስት ሁለት የኢትዮጵያ ቆንስላዎችን በመዝጋት በሞቃዲሾ የሚገኙትን የኢትዮጵያ አምባሳደርና የዲፕሎማቲክ ሰራተኞቻቸውን ወደ ሀገራቸው ለመላክ ውሳኔ አስተላልፏል ሲሉም አክለዋል። የፑንትላንድ የሚኒስትሮች ልዑካን ቡድን በአዲስ አበባ ጉብኝት ያደረገው የራስ ገዝ አስተዳደሯ መንግስት በሶማሊያ ህገ መንግስት ላይ የተደረገውን ማሻሻያ በመቃወም ለፌዴራሉ መንግስት እውቅና እንደማይሰጥ ካሳወቀ በኋላ ነው። ሞቃዲሾ የኢትዮጵያን አምባሳደር የማስወጣቷና ቆንስላዎቿን የመዝጋቷ ዜና ከመውጣቱ አስቀድሞ ዛሬ ረፋድ ላይ ለጋዜጠኞች መግለጫ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ የፑንትላንድ ባለስልጣናት ጉብኝት ከሰሞነኛ ጉዳዮች ጋር እንደማይገናኝ ተናግረዋል።
ኢትዮጵያ ከሶማሊያ ፑንትላንድ ራስ ገዝ ግዛት ጋር ግንኙነት ስታደርግ ይሄ የመጀመሪያው አይደለም። ከፑንትላንድ ጋር ረዘም ያለ የንግድ ግንኙነት አለ። አገራችን ለፑንትላንድ አስተዳደር በተለይ በደህንነት፣ የጸረ ሽብር እንደዚሁም ደግሞ በትምህርት ዘርፍ በቅርበት አብረን እንሰራለን። ትናንት በፑንትላንድ ፋይናንስ ሚኒስትር ክቡር መሐመድ ፋራ መሐመድ የተመራ የፑንትላንድ ከፍተኛ ልዑክ ቡድን የሚኒስትሮችን ያካተተ በሀገራችን ቆይታ አድርጓል። ነገር ግን ይሄ አሁን በፑንትላንድ እና በሞቃዲሾ መካከል ከተፈጠረው ሁኔታ ጋር በቀጥታ የሚገናኝ ሳይሆን ልዑክ ቡድኑ በአዲስ አበባ የስራ ጉብኝት ለማድረግ ጥያቄው ከቀረበ ቆየት ብሏል። በአጋጣሚ ነው ትናንት የመጡት።
ከፑንትላንድ ባለስልጣናት ጋር ስለተደረገው ውይይትም ያብራሩት ቃል አቀባዩ የራስ ገዟ ባለስልጣናት ጉብኝት ኢትዮጵያና ሶማሊያ ያላቸውን ግንኙነት ታሳቢ ያደረገ እንዳልሆነም ገልጸዋል።
ይሄ ጉዳይ ከሶማሊያ ጋር ያለንን ግንኙነት ለማሳነስ የተደረገ ወይም ሊደረገ የታሰበ ነው ተብሎ በፍጹም መታየት የለበትም።
ኢትዮጵያ ከፑንትላንድ ጋር ያላት ግንኙነት አዲስ እንዳልሆነ ብትገልጽም የውጭ ግንኙነቶችን ማድረግ የፌደራሉ መንግስት ኃላፊነት ነው እናም አንድ ሀገር ከሌላ ሀገር ግዛት ጋር የሚፈራረመው ስምምነት የሶማሊያን ሉዓላዊነት የሚጻረር ነው ሲሉ የሀገሪቱ የማስታወቂያ ሚኒስትር አወይስ ተናግረዋል። ለዛሬው የመንግስት ውሳኔ ለቪኦኤ የሶማሊኛ አገልግሎት ምላሽ የሰጡት የፑንትላንድ የማስታወቂያ ሚኒስትር ሙሐመድ አይዲ ድሪር ሞቃዲሾ በማያስተዳድረው ግዛት ላይ ቁጥጥር ለማድረግ እየሞከረ ነው ሲሉ ከሰዋል። አሸባሪዎችን ማጥፋትና በመላ ሀገሪቱ አስተዳደሩን ማስፈን የተሳነው ሞቃዲሾ አሁን ደግሞ በማያስተዳድረው ሰላማዊ ክልል ላይ ውሳኔውን ለመጫን እየሞከረ ነው። በፑንትላንድ የሚገኘውን ቆንስላ ሊዘጋ አይችልም ሲሉም ለቪኦኤ ተናግረዋል። የሶማሊላንድ ምክትል የውጭ ጉዳይ ሚኒስትር ሮዳ ጃማ ኤልሚም እንዲሁ ከቪኦኤ የሶማሊኛ ጋር ባደረጉት ቃለ ምልልስ የሞቃዲሾን ውሳኔ ህልም ብቻ ሲሉ ገልጸውታል። አክለውም የሞቃዲሾ መንግስት በሶማሊላንድ የኢትዮጵያ ቆንስላ ከመከፈቱ ጋር በተገናኘ የሚመለከተው ነገር የለም፣ በመሆኑም ውሳኔው ከኛ ጋር ምንም ግንኙነት የለውም፣ በሶማሊላንድ ላይ ምንም አይነት ተጽዕኖ አይኖረውም ብለዋል። የባህር በር የሌላት ኢትዮጵያ ከአራት ወራት በፊት ታህሳስ 22 ቀን 2016 ዓ.ም 20 ኪሎ ሜትር የሚረዝም የባህር ጠረፍ ከሶማሊላንድ በኪራይ ለማግኘት የመግባቢያ ሰነድ መፈራረሟ ይታወቃል። በምትኩ ኢትዮጵያ ለሶማሊላንድ ዕውቅና ልትሰጥ እንደምትችልና ከአየር መንገድ ድርሻ እንደምትሰጥም ተመልክቷል። በዚህ ስምምነት ምክንያት ሉዓላዊነት የተጥሷል በሚትለው ሶማሊያና በኢትዮጵያ መካከል ውጥረቶች አይለው ቀጥለዋል። ኢትዮጵያ የሶማሊያን ሉዓላዊ ነት እንዳልጣሰችና አለመግባባቶችን በንግግር ለመፍታት ዝግጁ መሆኗን በተደጋጋሚ መግለጿ ይታወቃል። ይህ በእንዲህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ በሳውዲ አረቢያ በእስር ቤቶችና በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያንን በዘመቻ የማስወጣት ስራ በቅርቡ እንደሚጀመር በዛሬው መግለጫቸው ተናግረዋል። በአሁኑ ሶስተኛ ምዕራፍ ዜጎችን በዘመቻ የማስመለስ ስራ 70,000 የሚሆኑ ዜጎች እንደሚመለሱ ገልጸዋል። ዜጎችን የመመለስ ስራውን ለመጀመር ከፍተኛ የመንግስት ባለስልጣናትን ያካተተ ልዑክ በዚህ ሳምንት ቅዳሜ ወደ ሳውዲ አረቢያ እንደሚያቀናም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት ዋሽንግተን ዲሲ የሚገኘው ከዛም ይተላልፍላችሁ የአሜሪካ ድምፅ ራዲዮ የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የዕለቱ የትንታኔ ርዕሳችን የመጀመሪያው ዘገባ ሁማን ራይትስ ዎች ያወጣውን ዘገባ መግለጫ ይመለከታል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ዛሬ ሐሙስ ባወጣው መግለጫ በግጭቶች በተጠመደው የአማራ ክልል ተፈጽሟል ያለውን የጦር ወንጀል የመንግስታቱ ድርጅት እንዲመረምር ሲል ጠይቋል። የሪፖርቱን አብይ ጭብጦች ጨምቆ አሉላ ከበደ ለምሽቱ ተከታዩን አዘጋጅቷል።
የመንግስት ኃይሎች በሰሜን ጎጃም ዞን መራዊ ከተማ ላይ ከፋኖ ሚሊሻዎች ጋር ያደረጉትን ውጊያ ተከትሎ ቁጥራቸው 45 የሚደርስ ሰላማዊ ሰዎች መግደላቸውን በመንግስት የተቋቋመው ገለልተኛው የሰብአዊ መብት ተቋም የኢትዮጵያ ሰብአዊ መብት ኮሚሽን የካቲት 21 2016 ዓ.ም ያወጣውን ሪፖርት ያወሳው የሁማን ራይትስ ዎች አዲስ መግለጫ የፋኖ ታጣቂዎች የመራዊ ከተማን ለቀው ከወጡ በኋላ የመንግስቱ ወታደሮች መንገድ ላይና እንዲሁም ለስድስት ሰዓታት በዘለቀ የቤት ለቤት አሰሳ ወቅት በርካታ ሰላማዊ ሰዎችን መግደላቸውን የአካባቢውን ነዋሪዎች አነጋግሮ ባሰባሰበው የእማኞች ቃል ማረጋገጡን ሰፊ ዝርዝር ባካተተው ሪፖርቱ አመልክቷል። የመንግስቱ ወታደሮች በተጨማሪም የዜጎችን ንብረት ዘርፈዋል፣ ውድመትም ፈጽመዋል ብሏል። ድንገቱ በአማራ ክልል በኢትዮጵያ ፌዴራል ኃይሎችና በፋኖ ታጣቂዎች መካከል ጦርነቱ ከተቀሰቀሰበት ካለፈው የነሐሴ ወር ወዲህ በሰላማዊ ዜጎች ላይ ከደረሱ እጅግ አስከፊ ጉዳቶች መካከል አንዱ ነው ያለው ዋና መቀመጫውን በኒውዮርክ ያደረገው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አክሎም የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በክልሉ የሚፈጸሙ የመብት ጥሰቶችን በገለልተኛ አካል ማጣራት እንዲጀምር ሲል አሳስቧል። በተጨማሪም በፈጸሙት ከፍተኛ ሰብአዊ በደል የሚፈለጉ ወታደራዊ አዛዦች ተጠያቂ እስኪሆኑ ድረስ የአፍሪካ ህብረት የኢትዮጵያ ፌዴራል ኃይሎችን ለሰላም ማስከበር ተልዕኮ ማሰማራቱን እንዲያቆም ጠይቋል። ሪፖርቱ አያይዞም የኢትዮጵያ መንግስት ዜጎች በፌዴራልና በክልል ኃይሎች ለሚደርስባቸው መጠነ ሰፊ የመብት ጥሰቶች ትርጉም ያለው ተጠያቂነት እንዲኖር ያለማድረጉ የሚደርሱት የኃይል ጥቃቶች እንዳያባሩ ተጨማሪ ምክንያት ሆኗል ሲሉ የቡድኑ የአፍሪካ ቢሮ ምክትል ዲሬክተር ላቲሻ ባደር የተናገሩትን ጠቅሷል። ምክትል ዲሬክተሯ አያይዘውም በኢትዮጵያ ግጭቶች ባሉባቸው አካባቢዎች በሰላማዊ ዜጎች ላይ ይሁነኝ ተብለው የሚፈጸሙ ግድያዎች የዕለት ተዕለት ክስተት ሆነዋል ማለታቸውን ሪፖርቱ አክሏል። የፌዴራል ኃይሎችና የፋኖ ታጣቂዎች በአማራ ክልል በመራዊ ከተማ ጥር 20 2016 ያደረጉትን ውጊያ ተከትሎ የመንግስት ወታደሮች ቤት ለቤት በመዘዋወር በሰላማዊ ዜጎች ላይ ፈጽመዋል የተባለውን ግድያ ክስ የኢትዮጵያ መንግስት አስተባብሏል። ሰራዊቱ የሰላማዊ ዜጎችን ደህንነት የሚጠብቅባቸው ህጎች አሉት ያሉት የመንግስቱ የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በጊዜው ለአሜሪካ ድምጽ በሰጡት ምላሽ የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች እስካሁን ባለው የውጊያ ሂደት ሰላማዊ ዜጎችና የሲቪል ተቋማትን ኢላማ ያደረገ ጥቃት አልፈጸሙም ሲሉ አስተባብለዋል። አድማጮች፣ በቀጣይ ፕሮግራማችን የኢትዮጵያ መንግስት ለዛሬው የሂውማን ራይትስ ዎች ሪፖርት የሚሰጠውን ምላሽና ሌሎች ተያያዥ ጭብጦች አክለን ሰፋ ካለ ዘገባ ጋር እንመለሳለን።
የምሽቱ የትንታኔ መጽሔታችን ሁለተኛ ዘገባ ደግሞ የትግራይና የአማራ ክልሎች ችግሮችን በውይይት ብቻ እንዲፈቱ መንግስት ማሳሰቡን የተመለከተ ነው። ከሰሞኑ በትግራይ ክልል በኩል በአማራ አዋሳኝ አካባቢዎች የሚታዩ አዝማሚያ የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ተናገሩ። የአማራና የትግራይ ክልሎች በመግለጫ እርስ በርስ ከመወቃቀስ ይልቅ ችግሮችን በጠረጴዛ ዙሪያ እና በድርድር ብቻ መፍታት እንዳለባቸውም አሳስበዋል። የትግራይ ደቡባዊ ዞን አስተዳዳሪ ሀፍቱ ኪሮስ በበኩላቸው ትንኮሳ የፈጸሙት የአማራ ሚሊሻዎች ናቸው ብሏል በማለት ወንጅሏል። ይኸውም ፌዴራል መንግስቱ አከራካሪ እያለ በሚጠራቸው አካባቢዎች የተመሰረቱ አስተዳደሮች እንዲፈርሱና ታጣቂዎችም ትጥቅ እንዲፈቱ ለማድረግ የተጀመረው እንቅስቃሴ ለማደናቀፍ በማሰብ እንደሆነም አስረድተዋል። አስተዳደራቸውና ህዝቡ ሰላማዊ መንገድን ብቻ እንደሚመርጥ የገለጹት አስተዳዳሪው ህዝበ ውሳኔ የሚካሄደውም በምርጫ የተመሰረተ መንግስት ሲኖር ነው ሲሉ ተናግረዋል። ሙልጌታ ጽባ ተጨማሪ አለው።
የኢፌድሪ ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ወቅታዊ ጉዳዮችን አስመልክቶ ዛሬ ሐሙስ መጋቢት 26 ቀን 2016 ዓ.ም ለብሔራዊ ቴሌቪዥን ጣቢያ በሰጡት መግለጫ የፌዴራሉ መንግስት የሰላም ስምምነቱ እንዲተገበርና የትግራይን ህዝብ ፍላጎት ለማሟላት እየሰራ ባለበት በትግራይ ክልል በኩል በአማራ ክልል አዋሳኝ አካባቢ ተገቢ ያልሆነና የፕሪቶሪያን የሰላም ስምምነት የሚጥስ ተግባር እየተፈጸመ ነው ብለዋል።
ከሰሞኑ በትግራይ ክልል በኩል በአማራ አዋሳኝ አካባቢዎች የሚታየው አዝማሚያ ተገብነት የሌለው ብቻ ሳይሆን የፕሪቶሪያውን ስምምነት የሚጥስ ነው። የሚነሱ ጥያቄዎችና የሚያጋጥሙ ችግሮችን በውይይትና በድርድር ከመፍታት ይልቅ ወሰንን በኃይል እናስከብራለን የሚል አካሄድ ካለፈው ስህተት አለመማርን ያመለክታል። በአሁኑ ወቅት ሰላሙን እያጸና የሚገኘውን የትግራይ ህዝብን ለሌላኛው ዙር ስቃይና እንግልት የሚዳርግ ነው። በክልሉና በአጎራባች አካባቢዎች የተፈጠረውንም አንጻራዊ ሰላም የሚያደበዝዝ ነው። ትግራይን በተመለከተ የፌዴራል መንግስት አቋም ያውና ያው፣ ሰዎች በሚሰጡት መግለጫ ፈጽሞ አይቀያየርም። ማንንም አያሰጋም፣ ማንንም በተለየ መልክ አይጠቅምም። ነገሩን የቀያየረው የፌዴራል መንግስት እንዳልሆነ መረሳት የለበትም። ነገሩ እንዲቀየር ያደረገው አካል መልሶ ከሳሽ መሆንም አይችልም።
በትግራይና አማራ ክልሎች መካከል የማንነትና የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች የፌዴራሉ መንግስት ባስቀመጠው መንገድ ማለትም በህዝበ ውሳኔ ብቻ ይፈታል ሲሉ ሚኒስትሩ ለገሰ ቱሉ በዛሬው መግለጫቸው ተናግረዋል።
ከዚህ በኋላ በተቀመጠው አቅጣጫ ብቻ በተጀመረው መንገድ ችግሮቹ እንዲፈቱ ይደረጋል። ሌላውን ጊዜና ጉልበት ለልማት ማዋል ይገባል። የክረምት ወቅት እየመጣ ስለሆነ ህዝቡን ለቀጣዩ የመኸር አዝመራ ማዘጋጀትም ያስፈልጋል። የፌደራል መንግስት የማንነትና የወሰን ጥያቄ በህዝብ ውሳኔ ብቻ እንደሚፈታ ግልጽ አቅጣጫ አስቀምጧል። ከዚህ ውጪ ያለው አካሄድ ለጊዜው ትርፍ የሚያስገኝ ቢመስልም ዘላቂነት አይኖረውም። ይህን ታሳቢ በማድረግ ከፌደራልና ከሁለቱም ክልሎች ከፍተኛ አመራሮች የተውጣጣው አብይ ኮሚቴ የጀመረውን ስራ አጠናክሮ የሚቀጥል ይሆናል። የወሰንና የማንነት ጥያቄ የሚነሳባቸው አካባቢዎች ጉዳዩን ልባት እስኪያገኝ ድረስ የፌዴራል መንግስት ማለትም የመከላከያ ሰራዊታችን ሰላምና ደህንነት ከአካባቢው ህብረተሰብ ጋር በትብብር ይቆጣጠራል፣ ይጠብቃል። ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው መመለስ ይኖርባቸዋል። በአካባቢው ህዝብ ምርጫ የአካባቢ አስተዳደሮች መመስረት ይኖርባቸዋል። ሁኔታው ሲረጋጋ የምርጫ ቦርድ በገለልተኝነት ህዝበ ውሳኔውን ያካሄዳል።
ሚኒስትሩ አያይዘውም በአዋሳኝ አካባቢዎቹ የመከላከያ ሰራዊት ከህብረተሰቡ ጋር ጸጥታ ለማስከበር በሚያደርገው ጥረት የአማራና የትግራይ ክልሎች አጋዥ ሊሆኑና መከላከያ ሰራዊቱም ሊያምኑት እንደሚገባ አስረድተዋል። በሁለቱም ክልሎች ሰላምን የሚያውክ ህገወጥ የጦር መሳሪያ ዝውውር መኖሩን በመግለጫቸው ላይ ያነሱት ሚኒስትሩ ዶክተር ለገሰ ክልሎቹ መቆጣጠር እንደሚጠበቅባቸው አመልክተዋል። በኮሚኒኬሽን አገልግሎት ሚኒስትሩ የዛሬ መግለጫ በተመለከተው ደቡባዊ የትግራይ ክልል የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ በበኩላቸው አስተዳደራቸውና ህዝቡ የሰላም አማራጭን እንደሚከተል ገልጸዋል። በአንጻሩ ትንኮሳዎች እየተፈጸሙ የሚገኙት በአማራ ክልል ታጣቂዎች በኩል ነው ሲሉ ከሰዋል።
ከሰላም ውጭ የተሻለ አማራጭ አለ ብለን አስበን አናውቅም። በእኛ አካባቢ ጸፊው ኃይል ተቆጣጥሮት በሚገኘው አካባቢ የሚገኘው ህገወጥ አስተዳደር እንዲፈርስ በዛ አካባቢ ያለ ታጣቂ ትጥቁን እንዲያራግፍና በዛ አካባቢ ነዋሪ ያልነበሩ አሁን የአካባቢውን ዴሞክራሲ ለመቀየር ታስቦ በዛ አካባቢ ትጥቅ ይዘው እንዲንቀሳቀሱ የተደረጉ ኃይላት በዛ አካባቢ እንዲለቁ የሚደረግ የተወሰኑ እንቅስቃሴ የሚመስሉ ነገሮች ይታያሉ። አሁን የተጀመሩት ለመቅጣት ታስቦ የሚደረጉ እንቅስቃሴዎች እንዳሉ እናውቃለን። የአላማጣና የኮረም ህዝብ ግፍ እየተፈጸመበት ነው ያለው። በሀገሩ በቀየው እንዳይኖር እየተደረገ ነው። ከዚህ በተጨማሪ ወደ ወሰን አካባቢ ወዳሉት አካባቢዎች እንደተለመደ እየመጡ የመተኮስ ስራ አሁንም አለ። የተጀመረው እንቅስቃሴ እንዲቋረጥ ማድረግ ግን በፍጹም ተገቢ አይደለም። ስለዚህ ይህ ነገር ቶሎ ፈጠን ብሎ ማስቆም ያለበት የፌዴራል መንግስቱ ነው መሆን ያለበት። ቀርበን ለመወያየት በማንኛውም ሰዓት በጣም ዝግጆች ነን። የኮሚኒኬሽን ሚኒስትሩም ቢሆን መሬት ላይ ወርደው በማየት ሁኔታውን መከታተል ያለባቸው ይመስለኛል።
የዞኑ አስተዳዳሪ የራሳቸው ቤተሰቦች ጭምር ከአከራካሪ የአዋሳኝ አካባቢዎች ተፈናቅለው እንደሚገኙ የተናገሩት አቶ ሀፍቱ የሰላም ስምምነቱ በመልአት እንዲተገበር አስተዳደራቸው ጥረት እንደሚያደርግ ገልጸዋል። በፌዴራል መንግስቱ እንደ መፍትሄ የተያዘው የህዝበ ውሳኔ አማራጭ የህዝቦች መብት ነው ያሉት አቶ ሀፍቱ፣ ሆኖም አፈጻጸሙ በህገ መንግስቱ መሰረት ሂደቱን ተከትሎ መከናወን እንደሚገባ ጠቅሰዋል። ለዚህም በህዝብ የተመረጠ መንግስት ያስፈልጋል በማለት የሚኒስትሩን ሀሳብ ተቃውመዋል።
ሪፈረንደም የማንም ዜጋ መብት ስለሆነ ስርዓቱን ብቻ መጠበቅ አለበት። ህጋዊ መንግስት ይቋቋማል። ከህጋዊ መንግስት በኋላ ማድረግ የሚቻልበት ሁኔታ ነው ያለው። ባይ ዘ ወይ በዚህ ጉዳይ ላይ የሴንትራል መንግስቱ በደንብ ይገባዋል አይገባውም ብዬ አላስብም። ነገር ግን ሁሉንም አካላት ለማስደሰትና አሊያም በእነዚህ አካላት ጨዋታ ላይ መቆየት የሚፈልግ ኃይል ሆኖ ካልሆነ በስተቀር በህገ መንግስቱ እና በህግ እንደሚለው ፕሪቶሪያም ፈጠን ብሎ ምላሽ የመስጠት ኃላፊነትም ግዴታም አለበት።
በጉዳዩ ላይ ከአማራ ክልል የመንግስት ኮሚኒኬሽን አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የራያ አላማጣ ከተማ ጊዜያዊ አስተዳደር ከንቲባና የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ባለፈው ሳምንት ለአሜሪካ ድምጽ በሰጡት ማብራሪያ ከትግራይ ክልል የመጡ ያሏቸው የታጠቁ ኃይሎች አዲስ ብርሃን፣ ጨጓራና ኮሰም የተባሉ አካባቢዎች በኃይል ይዘዋል ሲሉ መክሰሳቸው ይታወቃል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሁለቱ ክልሎች በይገባ ይገባኛል የሚወዛገብባቸውን አካባቢዎች ወደ አማራ ክልል ያካተተ ካርታ በክልሉ የመማሪያ መጽሐፍት ላይ መታተሙን በተመለከተ የአማራ ክልል በአስቸኳይ ማስተካከያ እንዲያደርግ አስጠንቅቆ ነበር። የአማራ ክልል ባወጣው ምላሽ ደግሞ የጊዜያዊ አስተዳደሩ ካቢኔ መግለጫ የአካባቢዎቹን ሕዝቦች ታሪክ፣ ተጨባጭ መረጃና ነባራዊ ሀቅን የካደ ነው ሲል መቃወሙ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
እናንተ እየደረሰ የሚገኘው የምሽቱ የትንታኔ መጽሔት ዋችን ነው። አሁንም እንደቀጠለ ነው። ወደ ቀጣዩ ዘገባ ስንሻገር የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባላት የሆኑ 43 ሀገራት በኢትዮጵያ የሽግግር ፍትህ ፖሊሲን ለመተግበር የሚያስችል ገለልተኛ ስርዓት እንዲዘረጋ ጠይቀዋል። ሀገራቱ በጄኔቫ እየተካሄደ ለሚገኘው 55ኛው የሰብአዊ መብቶች ጉባኤ ባቀረቡት የጋራ መግለጫ በኢትዮጵያ በጦርነት የተጎዱ ዜጎች ፍትህ ይሻሉ ሲሉ አመልክተዋል። ለዚህ ደግሞ በአገሪቱ ሊተገበር የታሰበው የሽግግር ፍትህ ሂደት ታማኝነት፣ ነጻና ግልጽ እንዲሆን አገራቱ ጠይቀዋል። በመግለጫው ላይ ለአሜሪካ ድምፅ አስተያየት ሰጡት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሽግግር ፍትህ ፖሊሲውን ሊጸድቅ የመጨረሻው ምዕራፍ ላይ ባለበት ሁኔታ እንዲህ አይነት ዓለም አቀፍ ትኩረት ማግኘቱ መልካም እንደሆነ ተናግረዋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ የተጨማሪ አዘጋጅቷል።
በጄኔቫ እየተካሄደ በሚገኘው 55ኛው የሰብአዊ መብቶች ጉባኤ ላይ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ፕሬዚደንት የቀረበው የ43ቱ ሀገራት የጋራ መግለጫ የኢትዮጵያ መንግስት የሽግግር ፍትህን አስፈላጊነት አምኖ ፖሊሲ ለመቅረጽ ያደረገውን ጥረት አድንቋል። ሆኖም የሽግግር ፍትህ ፖሊሲው በአተገባበሩ ግቡን እንዲመታ ከግምት መግባት ይኖርባቸዋል ያላቸውን ነጥቦች ዘርዝሯል። በኢትዮጵያ የሚገኙ የጦርነት ሰለባዎችና ተጎጂዎች ፍትህ ይገባቸዋል ያለው መግለጫው ተአማኒና ተጠያቂነት የሰፈነበት የሽግግር ፍትህ ሂደትን መተግበር ዘላቂ ሰላምንና እርቅን ለማረጋገጥ በእጅጉ አስፈላጊ እንደሆነ ያስገነዝባል። መግለጫውን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም ከሽግግር ፍትህ ፖሊሲ ትግበራው የሚጠበቀው አንዱ ትልቅ ጉዳይ ይህ እንደሆነ ይናገራሉ።
በሂደቱ ላይ አንደኛ ግልጽነት መኖር አለበት፣ ሁለተኛ ተአማኒነት ጉዳይ፣ ህዝቡ በሂደቱ ውስጥ ተጠያቂ የሚሆኑም አካላቶች፣ ባለድርሻ አካላት በሂደቱ ላይ ሙሉ እምነት የሚያሳድሩበት፣ መንግስት እንደፈለገ የሚያዞረው እና ነጻነቱ የተገፈፈ ሂደት እንዳይሆን የግድ ነው ግልጽነት የተሞላው ሂደት መሆን አለበት። ሁለተኛ ተጠያቂነት በሁለት መንገድ ነው ከሽግግር ፍትህ ሂደት ጋር ተጠያቂነት የሚነሳው። አንደኛ የሽግግር ፍትህ አንዱ አላማ፣ ሂደቱ የሚካሄድበት ዋነኛ አላማ ተጠያቂነትን ለማስፈን መሆን አለበት። ከፍተኛ ወንጀሎች ተፈጽመው ፍትህ ተጓሎ ዝም ብሎ በመሸፋፈን በእርቅ በምን ተሸፋፍኖ እንዳይሄድ አጥፊዎች በህግ ፊት ቀርበው ተጠያቂ እንዲሆኑ ጭምር የተጠያቂነት ጥያቄ ይነሳል። ሁለተኛው ግን ሂደቱ ራሱ ተጠያቂነት ያለበት በሽግግር ፍትሁ በሚካሄድበት ጊዜ የሚሰሩ ስህተቶች ቢኖሩ ሂደቱን ያደናቀፉ አካላትም ጭምር ለአድራጎታቸው ተጠያቂ የሚሆኑበት በጣም ግልጽነትና ተጠያቂነትን ያሰፈነ መሆን አለበት የሚባለው በዚህ አግባብ ነው እና እነዚህ ቁልፍ ጉዳዮች ናቸው።
የሀገራቱ የጋራ መግለጫ የኢትዮጵያው የሽግግር ፍትህ ፖሊሲ ማዕቀፍ ከአህጉራዊና ዓለም አቀፋዊ ህጎችና መርሆች ጋር የተጣጣመ እንዲሆን እንዲሁም ዓለም አቀፍ መስፈርቶችን ታሳቢ እንዲያደርግ ይጠይቃል። የሽግግር ፍትህ ፖሊሲው እውነትን ከመፈለግ አኳያ በጦርነት የተጎዱ ዜጎችን እንዲያሳትፍና ፍላጎቶቻቸውንም እንዲያስቀድም ያሳስባል። ለትግበራውም ገለልተኛ የአሰራር ስርዓት የመዘርጋትን አስፈላጊነት ያስቀምጣል። አቶ ያሬድ ኃይለማርያም ይህ ምክረ ሐሳብ ገዢና ቅቡል መሆኑን ይገልጻሉ።
ኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት የሰየመው አጣሪ ቡድን በጋራ ባወጡት ሪፖርት ላይ ትግራይ ውስጥ ለተፈጸመው ከፍተኛ የሆነ የሰብአዊ መብት ጥሰት በጦርነት ውስጥ የተሳተፉት ሁሉም አካላት ተጠያቂዎች ናቸው ይላል። በዚህ ላይ ነው ትልቁ ጥያቄ የሚመጣው። የሽግግር ፍትህ ሂደቱን የሚያካሂደው መንግስት ራሱ በሂደት ውስጥ ተጠያቂ የሚሆን ከሆነ ያ ሂደት እንዳይጠለፍ እንዳይስተጓጎል የመንግስትን ተጠያቂነት እንዳያሳንስ ወይም መንግስትን ከተጠያቂነት ነፃ እንዳያወጣ ገለልተኛ የሆኑ አካላት እንዲይዙት የሚፈለግበትም ምክንያት ዋነኛ ዓላማው እሱ ነው። መንግስት ራሱን አጥፊ በሆነበት ጉዳይ ላይ ራሱን ተጠያቂ ሊያደርግ የሚችልበት እድል ጠባብ ይሆናል። ስለዚህ በሂደቱ ላይ በምርመራውም በፍትህ አሰጣጡም ሂደት ተጠያቂነትን በማስፈን ሂደት ገለልተኛ ተቋማት ለዚሁ ዓላማ ተብለው እንዲቋቋሙ የሚያሳስበው ክፍል ለዚህ ሂደት መሳካት ዋና ጉዳይ ይመስለኛል።
ፖሊሲው ወደ ኋላ ተመልሶ ባለፉት ዓመታት የተፈጸሙ ጉዳዮችን ከተመለከተ በቅርቡ ለተፈጸሙት ጉዳዮች ቅድሚያ እንዲሰጥ ጠይቋል። የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ በተካሄደው ጦርነት ለተፈጸሙ ወንጀሎችና ሌሎችም በደሎች ተጠያቂነትን ማረጋገጥ የሽግግር ፍትህ ፖሊሲው አንዱ ትኩረት ነው። ፖሊሲውን የማርቀቁ ዝግጅት በመጠናቀቁ በቅርቡ ለሚኒስትሮች ምክር ቤት እንደሚቀርብ የፍትህ ሚኒስቴር ቀደም ሲል አስታውቋል። ስለ ጉዳዩ የሚያስረዱት አቶ ያሬድ ግን በረቂቁ ላይ የሚመለከታቸው አካላት አልተወያዩም ይላሉ።
ይሄ የረጅም ጊዜ ፕሮሰስ ስለሆነና በኋላ ሂደቱም ላይ ችግር እንዳይፈጠር ፍትህ ሚኒስቴር ፖሊሲውን ከማጸደቁ በፊት የፖሊሲውን የመጀመሪያ ቅጂ ወይም የመጨረሻውን የተዘጋጀውን ቅጂ ለሚመለከታቸው ባለድርሻ አካላት ይፋ አድርጎ አስተያየት ቢሰጥበት ግብዓት ቢሰበስብ ጥሩ ነው ብዬ ነው ማስበው።
በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተፈረመውን ግጭትን በዘላቂነት የማቆም ስምምነት እናደንቃለን ያሉት እነዚሁ 43 ሀገራት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶችና ከነዚሁ ጋር ተያይዘው እየወጡ ያሉት የሰብአዊ መብቶች ጥሰት ሪፖርቶች በእጅጉ አሳስበውናል ብለዋል። በአማራ ክልል የተራዘመው የአስቸኳይ ጊዜ አዋጅም እንደዚሁ አሳሳቢ መሆኑ በሀገራቱ መግለጫ ላይ ተጠቅሷል። አቶ ያሬድ ይኸው ጉዳይ ሀገር በቀል የሰብአዊ መብቶች ተሟጋቾችንም አሳስቦናል ይላሉ።
አስቸጋሪ ወደ ግጭት ሁኔታዎች ባሉበት ሀገር የሽግግር ፍትህን በተሟላ ሁኔታ መከወን አይቻልም። ስለዚህ እንደ ቅድመ ሁኔታ ራሱ መወሰድ ያለበት እዚህ በሁለቱ ክልሎች እና ሌሎችም የሀገሪቱ ክፍሎች የሚታዩ ግጭቶች እንዲቆሙ መጀመሪያ ትልቅ ስራ መሰራት አለበት። በተረጋጋ እና ቢያንስ አንጻራዊ ሰላም ባለበት ሁኔታ ውስጥ የሽግግር ፍትህ ሂደቱን ቢጀመር ሂደቱ እንዲፋጠንም እንዲሳካም ያደርገዋል። ስለዚህ እሱ በጣም ቁልፍ የሆነ ነጥብ ነው።
ግጭቶቹ እንዲቆሙና ሁሉም አካላት ተአማኒና ሁሉን አቀፍ በሆነ ሀገራዊ ውይይት ሰላም እንዲፈጥሩ 43ቱ ሀገራት በጋራ መግለጫቸው ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በኢትዮጵያ የሽግግር ፍትህ ፖሊሲን በተመለከተ ከጄኔቭ 43 ሀገራት ያወጡትን መግለጫ በተመለከተ የነበረውን ጥንቅር ነው ተከታትለን የተመለስ ነው። ወደ ቀጣዩ ዘገባ ሳልፍ በምዕራብ ወለጋ ዞን ቆንደላ ወረዳ በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ቢያንስ አንድ አርሶ አደር ሲገደሉ 15 ቤቶች መቃጠላቸውን ነዋሪዎች ገለጹ። ለግድያው የመንግስት ኃይሎችን ተጠያቂ ያደረጉት የአሜሪካ ድምፅ ያናገራቸው ነዋሪዎች አማጺ ቡድኑን ይደግፋሉ በሚል ባልታጠቁ ሰዎች ላይ ያነጣጠረ ጥቃት እንደሚፈጽሙ ጠቅሰው ወንጅለዋል። ነዋሪዎቹ በሰነዘሩት ውንጀላ ላይ ከምዕራብ ወለጋ ዞንና ከቆንድላ ወረዳ አስተዳደር አካላት እንዲሁም ከኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ይሁንና የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ለአገሪቱ ብሔራዊ ቴሌቪዥን በሰጡት ቃለ ምልልስ የመንግስት የጸጥታ ኃይሎች በሰላማውያን ሰዎችና በሲቪል መሠረተ ልማቶች ላይ ጥቃት አይፈጽሙም ሲሉ የሚቀርቡ ክሶችን አጣጥለዋል። ፀሐይ ዳምጠው በዚህ ጉዳይ ተጨማሪ አላት።
በኦሮሚያ ክልል ምዕራብ ወለጋ ዞን ቆንዳላ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ምክንያት ባልታጠቁ ዜጎች ህይወትና ንብረት ላይ ተደጋጋሚ ጉዳት እየደረሰ መሆኑን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ወረዳው ከግጭት ሊወጣ እንዳልቻለ የጠቀሱና ለደህንነት ስጋት ምክንያት ስማቸውን እንዳንገልጽ የጠየቁን የቆንዳላ ወረዳ ነዋሪዎች በተለይ ከሁለት ሳምንታት ወዲህ ተባብሶ ቀጥሏል ብለዋል። የቆንዳላ ወረዳ ኮሊጭ ባ ቀበሌ ነዋሪ መሆናቸውን ጠቅሰው ለደህንነታቸው ሲባል ስማቸውን እንዳንገልጽ የጠየቁን ግለሰብ ባለፈው ሰኞ የሰው ህይወት ማለፉን ጠቅመዋል።
የመንግስት የጸጥታ ኃይሎች በቆንዳላ ወረዳ ልዩ ስሙ ማራሞ ከሚባል አካባቢ ወደ ቆንዳላ ከተማ እየተመለሱ የነበሩትን አቶ ሙጃኤድ ጅብሪል የተባሉ ግለሰብን ኮል ጫርባ ቀበሌ ውስጥ በጥይት ገድለዋቸው ሄደዋል። ጥሎ በሚባል ቀበሌ ደግሞ የሸኔ ደጋፊዎች ቤት ነው እያሉ ያቃጠሏቸው ቤቶች ብዙዎች ናቸው። ንብረትም ተዘርፏል። ከብቶችን፣ በጎችን እና ፍየሎችንም ነድተዋል። ቡናና በቆሎ ከአርሶ አደሮች ቤት እየጫኑ ወስደዋል። በምዕራብ ወለጋ ዞን በቆንዳላና በቤጊ ወረዳዎች ይህ ድርጊት ካለፉት ሁለት ሳምንታት አንስቶ እስከ ዛሬ ቀጥሏል።
የቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱትና ስማቸውን በተመሳሳይ ምክንያት እንዳንገልጽ የጠየቁ ሌላው አስተያየት ሰጪ በበኩላቸው በኮሊ ጨርባ ቀበሌ ሙጃአድ የተባለ ግለሰብ መገደላቸውን አረጋግጠው በአካባቢው ውጥረት መከሰቱን ተናግረዋል።
ጥሎ በምትባል ቀበሌ ውስጥ የመንግስት የጸጥታ ኃይሎች የህብረተሰቡን ከብቶች ሰብስበው በትምህርት ቤት ቅጥር ግቢ አስገብተዋል። ተማሪዎችም ትምህርታቸውን ካቋረጡ ሳምንታት አልፈዋቸዋል። አሁን ከቀደመው ይልቅ ችግሮቹ እየከፉ ነው።
እኚው አስተያየት ሰጪ አካባቢው አሁንም በስጋት ውስጥ መውደቁን አክለው ያስረዳሉ።
ነገኝም ወር ባይቶ ካኛ ሳኒታም አብዲሳን ጉበቹ ያከንጉበኔ አከጅሪኛ መታታኔ ግፈደኝ።
ያካባቢው ህብረተሰብ ሰላምን በእጅጉን አፍቋል። ሰላሙ ተመልሶ መደበኛ ህይወቱን ለመምራት ጓግቷል። እኛ በመኖርበት የቆንዳላ አካባቢ በአሁን ወቅት ለእርሻ የምንዘጋጅበት ነው። ሆኖም ይቅርና እርሻ ሰላም የሚሰፍንበት ጊዜ ልቆናል። የሸኔ ታጣቂዎች ይመጣሉ። የመንግስት የጸጥታ ኃይሎች ደረሱ ሲባል ያፈገፍጋሉ። ነዋሪው ህዝብ ግን መረጃ ሰጥታቸዋል እየተባለ በዘፈቀደ ይገደላል። ንብረቱ ይወድማል፣ ይዘረፋል። የህዝቡን ስቃይ በእጅጉ ያባባሰው እንዲህ አይነቱ ሁኔታ ነው። አሁንም ሁለቱም ኃይሎች በአካባቢው ስላሉ ከፍተኛ ስጋት ውስጥ ነን።
በጉዳዩ ላይ ከምዕራብ ወለጋ ዞን ከቆንዳላ ወረዳ የአስተዳደር አካላት እንዲሁም ከኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ ከዚህ ቀደም ለሀገሪቱ መንግስታዊ ብዙሃን መገናኛ በሰጡት ቃለ ምልልስ የጸጥታ ኃይሎች በሰላማዊ ሰዎችና በሲቪል መሰረተ ልማቶች ላይ ጥቃት አይፈጽሙም ሲሉ የሚቀርቡ ክሶችን አጣጥለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምሽቱ የትንታኔው መጽሔት የመጨረሻ ቅንብራችን ደግሞ ወደ ሐዋሳ ይወስደናል። የራሳቸው ያልሆነ የማኅበራዊ ትስስር ገጽ ስያሜዎችን በመጠቀም ሐሰተኛና የጥላቻ መልእክቶችን የያዙ መረጃዎችን አሰራጅተዋል የተባሉና በሲዳማ ክልል ሐዋሳ ከተማ በሚገኝ ፍርድ ቤት ጥፋተኛ የተባሉ 6 ወጣቶች በእስራትና በገንዘብ ተቀጡ። በፍርዱ ያልተስማሙት የተከሳሾቹ ጠበቃ ደግሞ ይግባኝ እንደሚጠይቁ ተናግረዋል። ዮናታን ዘብዴዎስ ተጨማሪ አለው።
ትናንት በሲዳማ ክልል ሐዋሳ ከተማ የተሰየመው የከፍተኛው ፍርድ ቤት ወንጀል ችሎት ሐሰተኛ መረጃ አሰራጭተዋል፣ የጥላቻ ንግግር ነዝተዋል ባላቸው ወጣቶች ላይ ፈርዷል። በመሆኑም አገኘው ተስፋዬ 1 ዓመት ከ2 ወር እስራትና 5,000 ብር እንዲቀጣ ተወስኗል። ወንድሙ ቶርበና አብርሃም ተስፋዬ ደግሞ 1 ዓመት ከ5 ወርና 5,000 ብር እንዲቀጡ ተፈርዶባቸዋል። በወንጀሉ ተጠርጥረው የታሰሩትና የተከሰሱት ወጣቶች 6 ሲሆኑም ሳሙኤል ላንቀሞ፣ ኤርሚያስ ቢሉሶና ኤርሚያስ ላምሶ 1 ዓመት ከ8 ወርና በ8,000 ብር እንዲቀጡ ተፈርዶባቸዋል። የግራ ቀኙን ክስና ክርክር ሲያዳምጥ የቆየው ፍርድ ቤቱም የጥፋተኝነት ውሳኔ ያሳለፈውና የፈረደው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በ2012 ዓ ም የወጣውን አዋጅ ቁጥር 1188 ዝባር 2012 ተላልፎ በመገኘታቸው መሆኑን በንባብ አሰምቷል። ውሳኔው ሐሳብ የመግለጽ ነጻነትን የሚጻረር እንደሆነ የተናገሩት ከፍርደኞቹ የሶስቱ ጠበቃ አቶ መለሰ አሊሶም ይግባኝ እንደሚጠይቁ ለቪኦኤ ተናግሯል።
ሚሆን የሰነድ ማስያ ተብለ ያቀረበው ወቀሳት ጠቅላይ አቃቤ ያቀረበው ጥፋተኛም የሚያስደርግ ለቅጣትም የሚያዳርግ የሚችል አይደለም፣ አግባብ አይደለም በምን ይግባኝ አቤቱታ አስገብተን ይግባኝ ጠይቀን ሂደት ላይ እንገኛለን። አንደኛው
ተከሳሾቹ እስካሁን በእስር ላይ እንደሚገኙም ጠበቃው አክሎ አስረድቷል።
ዋስትና መብት እንዲፈቀድላቸው ቢጠየቅም መጀመሪያ የተያዙት የክልሉ ፖሊስ ኮሚሽን ነው የያዛቸው። ከያዘ በኋላ ምርመራ ጊዜ ቀጠሮ እየጠየቀ ረዝም ጊዜ ነው ፖሊስ ኮሚሽን ላይ የቆዩት። ዋስትና መብት ከመከልከል ጋር ተያይዞ ዋስትና ሊያስነስግ የሚችል አልነበረም። የተከሰሱበት አንቀጽ አፈና ወይም መብት ረገጣ ወይም መብት ጠይቆ ተጠርጣሪ ወይም ተከሳሽ መብት በሚጠይቅበት ጊዜ በቀላሉ በተለይም ከፖለቲካ ንክኪ ጋር ከአመራር ንክኪ ጋር ያሉ ባሉ ጉዳዮች ጋር ግለሰቦች ሲጠረጠሩ መብታቸውን የሚከለከሉበት፣ ዳኞችም ደግሞ ነጻና ገለልተኛ ሆነው አስፈላጊውን የሕግ መብት የማስከብሩበትም የማይተረጉሙበትም አግባብ ነው ያስተዋልኩት እኔ በሂደት።
ትናንት የተፈረደባቸው ወጣቶች ከታሰሩም 7 ወራትን አስቆጥሯል። ፍርድ ቤቱም በሰጠው ውሳኔም እስካሁን የታሰሩት ተቆጥሮ እንዲሰላላቸውም ትዕዛዝ ሰጥቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
አድማጮቻችን፣ ከአሜሪካ ድምፅ እየተላለፈላቸው ያለው የምሽቱ ዝግጅታችን እንደቀጠለ ነው። የመጀመሪያውን አጋማሽ አጠናቀን ሁለተኛው አጋማሽ ገብተናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የአሜሪካን ምርጫ የተመለከተ ነው። ቀጣይ የሚካሄደውን በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የህገወጥ ኢሚግሬሽን ፖሊሲ በርካታ መራጮች ከማናቸውም ከፍተኛውን ትኩረት የሚሰጡት ጉዳይ ነው። በዚህ ጉዳይ የአሜሪካ ድምፅ ዘጋቢዎች ያዘጋጁት ጥንቅር ቆንጅታዬ እንደሚከተለው ታቀርበዋለች።
በዚህ ሳምንት በዩናይትድ ስቴትስ ዊስካንሰን ክፍለ ግዛት በተካሄደው ቅድመ ምርጫ ለተሳተፉ በርካታ ድምጽ ሰጪዎች የሕገ ወጥ ኢሚግሬሽን ጉዳይ አብይ ትኩረት የሰጡት ጉዳይ እንደነበረ ተናግረዋል። ስካት ሊንመን አንዱ ናቸው።
ኢሚግሬሽን የዋጋ ግሽበትና በሕይወት የመኖር መብት ለኔ ሶስቱ ትልልቆቹ ጉዳዮች እነዚህ ናቸው።
ሊንመን ባለፈው ፕሬዝደንታዊ ምርጫ ድምጻቸውን የሰጡት ለዶናልድ ትራምፕ ነበር። አሁንም ትራምፕን ነው የምመርጠው ብለዋል። ዶናልድ ትራምፕ ዊስካንሰን ውስጥ ለደጋፊዎቻቸው ባሰሙት ንግግር አደገኛ ሲሉ የገለጿቸውን ሰዎች በአሜሪካ ታሪክ ታይቶ በማያውቅ ግዙፍ ቁጥር ለማባረር እየተሰናዳሁ ነኝ ብለዋል።
እስረኞች፣ ነፍሰ ገዳዮች፣ ሱስ አስያዥ መድኃኒት ሻጮች፣ የአእምሮ በሽተኞችና ሽብርተኞችን ይልካሉ። በአሁኑ ጊዜ ከየአገሩ መጥፎው ሰው እኛ አገር ነው የሚመጣው። ከኮንጎ ይመጣሉ፣ ከየመን፣ ከሶማሊያ፣ ከሶሪያ፣ ከመላው ዓለም ይመጣሉ። ይችን አገር የሚቀይሩ፣ ስጋት የሚጋርጡ፣ አገራችንን የሚጎዱ እና የሚያወድሙ ሰዎች ናቸው።
በቅርቡ የሃርቫርድ ዩኒቨርሲቲ ካፕስ ሃሪስ የሕዝብ አስተያየት ግምገማ ለአሜሪካውያን መራጮች አብዩ ጉዳይ ኢሚግሬሽን መሆኑን አሳይቷል። በግምገማው ከተጠየቁት ሰዎች መካከል ከአንድ ሶስተኛው የሚበልጠውን ቁጥር የሚይዙቱ ተጠያቂዎች ኢሚግሬሽንን ከኢኮኖሚው፣ ከወንጀል፣ ከጤና ጥበቃም ጉዳይ የበለጠ ቦታ የሚሰጡት መሆኑን ነው ያመለከቱት። ፕሬዚደንት ጆ ባይደን በበኩላቸው የውጭ ሀገር ተወላጆች ለዩናይትድ ስቴትስ ኢኮኖሚ አስተዋጽኦ የሚያበረክቱ እንጂ ተፎካካሪያቸው እንደሚሉት አደገኛ አውሬ አይደሉም ብለዋል።
በፕሬዝደንትነት ስራዬን እንደጀመርኩ በመጀመሪያ ቀኔ የኢሚግሬሽን ስርዓታችንን ለማስተካከል ብዙ ዘርፎችን ያካተተ ሰፊ እቅድ አውጥቻለሁ። ድንበሮቻችንን ለመጠበቅ በልጅነት የመጡ የውጭ ሀገር ሰዎችና ቤተሰቦቻቸው፣ የግብርና ሰራተኞች እንዲሁም በዓለም አቀፉ ወረርሽኝ ወቅት የረዱን ሰራተኞች ዜግነት የሚያገኙበት መንገድ የሚፈጥር እቅድ ነው። እነዚህ ሰዎች የማህበረሰባችን አካል ናቸው። እንደ ዶናልድ ትራምፕ አይደለሁም። እኛ አሜሪካውያን ማን እንደሆን አውቃለሁ።
ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ.ም ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስናት ድንበር ላይ አጥር እንደሚገነቡ ቃል ገብተው እንደነበረ ደጋፊዎቻቸው ያስታውሳሉ። አሁንም ከመረጣችሁኝ አጠናቅቀዋለሁ ብለዋል ትራምፕ።
ከመረጣችሁኝ ድንበሩን ዘጋዋለሁ፣ ወረራውን አስቆመዋለሁ፣ የሚደርሰውን ደም መፍሰስና ግድያ እገታለሁ፣ ህገወጥ የሰው አዘዋዋሪዎችን እናጠፋቸዋለን።
ባለፈው ሳምንት ያስቻለው የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ቴክሳስ ክፍለ ግዛት ወደ ግዛቷ የሚገቡ ህጋዊ ፈቃድ የሌላቸው ሰዎች በወንጀል እንዲጠየቁ የሚያደርገውንና የክፍለ ግዛቲቱ ዳኞች ገብተው በቁጥጥር ስር የሚውሉ ሰዎችን ከሀገር እንዲያባረሩ የማዘዝ ስልጣን የሚሰጠውን ህግ ስራ ላይ እንዳታውል አግዶባታል። ፕሬዚደንት ባይደን ለዩናይትድ ስቴትስ ከንቲባዎች ባሰሙት ንግግር የድንበር ደህንነትን የሚያሻሽል ተጨማሪ የኢሚግሬሽን ጉዳይ ዳኞች እና በጥገኝነት አመልካቾች ጉዳይ ላይ የሚሰሩ ባለሙያዎች እንዲመደቡ የሚያደርግ በሁለቱም ፓርቲዎች አባላት ትብብር የተዘጋጀ እቅድ ለዩናይትድ ስቴትስ ምክር ቤት መቅረቡን ተናግረዋል።
የቀረበው ህግ የሰዎችን ህይወት ይታደጋል፣ ድንበሩ ላይ ስርዓት እንዲኖር ያደርጋል፣ ብዙዎች ከተሞቻችን በጣም የሚያስፈልጋቸውን ገንዘብ እንዲያገኙ ያደርጋል። ለእኔም እንደ ፕሬዝደንት ድንበሩ ላይ የውጭ ሀገር ሰዎች ቁጥር እጅግ በጣም ግዙፍ በሚሆንበት ጊዜ ድንበሩን በጊዜያዊነት ዘግቶ ለመቆጣጠር የሚያስችል የአስቸኳይ ጊዜ ስልጣን ሰጥቶኛል። ለሌላም ፕሬዝደንት ይህንኑ ስልጣን ይሰጣል።
የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን አባላት የድንበሩን ጉዳይ የሚመለከተውን ረቂቅ ህግ ተቃውመውታል። አንዱ የተቃውሟቸውም ምክንያት ዶናልድ ትራምፕ የሚቃወሙት በመሆኑ ነው። የህግ መወሰኛው ምክር ቤት ረቂቅ ህጉን ማሳለፍ ሳይቻለው ቀርቷል።
አድማጮቻችንና ተመልካቾቻችን የተከታተላችሁ ስለሆነ በጣም እናመሰግናለን። ቀደም ሲል በባይደንና በትራምፕ የኢሚግሬሽን ፖሊሲን በተመለከተ ያሉ ጉዳዮች የተመለከተ ዘገባ ነበር ወደ እናንተ የደረሰው። አሁን ደግሞ የዓለም የኦቲዝም ቀንን በተመለከተ የተጠናቀረውን ዘገባ ወደ እናንተ እናደርሳለን። በዚህ ሳምንት መጀመሪያ ቀናት ላይ በየዓመቱ በሚያዝያ ወር የሚከበረውን የዓለም የኦቲዝም ግንዛቤ ማስጨበጫ ወር ምክንያት በማድረግ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የጎርጎርሲያኑ መጋቢ ሁለት ቀን የዓለም ኦቲዝም አክሴፕታንስ ወይም ኦቲዝም የመቀበያና የመረዳት ቀን ሆኖ እንዲከበር ማጽደቃቸውን ዋይት ሀውስ አስታውቋል። በዓለም ላይ ግንዛቤ እጥረት ካለባቸው የጤና እክሎች መካከል ኦቲዝም አንዱ ነው። ኤደን ገረመው ወሩን ምክንያት በማድረግ በቴክሳስ ግዛት ዳላስ ከተማ የህፃናት ሐኪምና የህፃናት ልብ ሕክምና ስፔሻሊስት የሆኑትን ዶክተር ውብሸት ላቀውን አነጋግራ ተከታዩን አሰናድታለች።
ወርሃ ሚያዝያ ከጎርጎሮሳውያኑ 1970 አንስቶ ዓለም አቀፍ የኦቲዝም ግንዛቤ ማስጨበጫ ወር ተሰኝታ ተሰይማለች። ኦቲዝም የነርቭ ስርዓት መዛባት ችግር ሲሆን እሱን ተከትለው የሚመጡ የባህሪ ትምህርት መረዳትና የተለያዩ ማህበራዊ መስተጋብር ችግሮች የሚያመላክት የጤና እክል ነው። ኦቲዝም ወይም ኦቲዝም ስፔክትረምም የተለያዩ ደረጃዎች አመላካች መሆኑን በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ ውስጥ በህፃናት ሕክምና በተለይም በህፃናት የልብ ሕክምና ባለሙያ የሆኑት ዶክተር ውብሸት ላቀው ይናገራሉ።
በአንድ አይነት ክራይቴሪያ ወይም ደግሞ በአንድ አይነት መለኪያ በሽታውን ዳያግኖስ ማድረግ አንችልም ነው። አንዳንዶቹ ኦቲዝም ያለባቸው ልጆች ምንም ከሌላው ልጅ ጋራ አይተሽ መለየት ይከብድሽ ይሆናል። ያንን ኦቲዝም ዳያግኖስ ማድረጊያውን ክራይቴሪያ ተጠቅመሽ በደንብ አስተውለሽ አይተሽ ካልሆነ በስተቀር እና ልጆቹ በጣም ፋንክሽናል ናቸው፣ ትምህርት ይማራሉ፣ በጣም ጎበዝ ናቸው ትምህርት ላይ ሜይ ቢ በጣም ከሩቅ ለሚያየው ሰው የማይታይ ትንሽ የማህበራዊ ኢንተራክሽን ላይ ሶሻል ኢንተራክሽን ላይ ችግር ይኖርባቸዋል፣ ስፒች ላይ ችግር ይኖርባቸው ይሆናል። ደግሞ በጣም ብሶ ደግሞ በጣም ሶሻል ኢንተራክሽናቸው በጣም ደካማ የሆነ ስፒች እና የንግግር ችሎታቸው በጣም አናሳ የሆነ እና በጣም ደግሞ በዚህ በችግሩ የተጠቁ አሉ በጣም እና ብዙ ሰፖርት የሚፈልጉ እና ከዚህ እስከዚህ ስለሆነ ነው ስፔክትረም የምንለው። በቀላሉ ለማስረዛ እንድትሰሉ ወባ ያመመው ሰው ትኩሳት ይኖረዋል፣ ራሱን ያመዋል፣ ግልጽ ነው። በጣም ክሊር ነው። ወባ አመመው ስትይ ብዙ ርቀት አትሄጂም። ይሄኛው ግን የተለያየ አይነት ሲቪሪቲ ያለው ስለሆነ ስፔክትረም እንለዋለን እና በአንደኛው ጥግ በጣም ደህና ናቸው ልጆቹ፣ በጣም ሚኒማል ሰፖርት ነው የሚፈልጉት። በሌላኛው ደግሞ በጣም የታመሙ ናቸው፣ ብዙ ድጋፍ ያስፈልጋቸዋል፣ ብዙ ሰርቪስ ያስፈልጋቸዋል። ለዚያ ነው ስፔክትረም ብለን የምንጠራው።
የጤና ባለሙያዎች ብዙዎች በተለይም በታዳጊ ሀገር ያሉ ሰዎች ስለተለያዩ የነርቭና የእድገት በሽታዎች እና ጉዳቶች በቂ ግንዛቤ የላቸውም የሚሉ ሲሆን ዶክተሩ ብሸት ለአብነት ኦቲዝም ከዳውን ሲንድሮም ጋር ያለውን አንድነትና ልዩነት አብራርተዋል።
ኦቲዝም እና ዳውን ሲንድሮም ልጆቹ የእድገት ደረጃቸው ከእድሜያቸው ጋር እንዳይመጣጠን በማድረግ እና የተለያየ ባህሪ ነክ ችግር ስለሚያመጡ ብዙ ሰው ያመሳስላቸዋል። ነገር ግን ዳውን ሲንድሮም የክሮሞዞማል አብኖርማሊቲ ነው። በ21ኛዋ ክሮሞዞም ላይ ተጨማሪ የክሮሞዞም ኮፒ ስላለው የሚመጣ በሽታ ነው እና ልጆቹ ላይ ከላይ እስከ ታች ድረስ የተለያየ ፊዚካል ማኒፌስቴሽን አለው። የፊታቸው ቅርጽ የተለየ ነው። የአፍንጫቸው፣ የአይናቸው፣ የጆሯቸው አቀማመጥ፣ የጉሮሯቸው፣ ወረድ ብለሽ ደግሞ አንዳንድ ጊዜ የልብ ህመም ይኖራቸዋል እና የተለያየ አይነት ፊዚካል ማኒፌስቴሽን አለው። ይሄ መስል ቶናቸው በጣም የላላ ነው እና በእንደዚህ አይነት መልኩ የሚገለጽ ነው። ግን ኦቲዝም ስፔክትረም ዲስኦርደር ወይም ኦቲዝም ያላቸው ልጆች ኔሰሰርሊ ፊዚካል ማኒፌስቴሽን የላቸውም። በአካል የሚታይ ከሌላው ልጅ የተለየ ይሄ ልጅ ኦቲዝም አለበት የምትዩ የምንለው ምልክት የላቸውም።
በዩናይትድ ስቴትስ 5.4 ሚሊዮን ኦቲዝም ያለባቸው ሰዎች የሚገኙ ሲሆን በኢትዮጵያም በአውሮፓውያኑ 2017 የታተመ ስፕሪንገር ሊንክ የተሰኘ የጤና መጽሔት ከግማሽ ሚሊዮን በላይ የሚሆኑ ህጻናት እና አዋቂዎች ኦቲዝም እንዳለባቸው አመላክቷል። ከኢትዮጵያ የጤና ስርዓት ርቅ ያለው ያሉት ዶክተር ውብሸትም ኦቲዝምና መሰል ችግሮች ያለባቸው ህጻናትና ወላጆቻቸውን ለመደገፍ መደረግ ይገባቸዋል ብለው የሚያምኗቸውን ባለሙያዊ ምክሮች ለግሰዋል።
ኦቲዝም ያላቸውን ኢትዮጵያ ያሉትን ህጻናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል። ከመጀመሪያ ከጤና ባለሙያዎቹ የተለየ አቴንሽን ያስፈልገዋል። ለተለያዩ ኢንትረስት ለሆኑ ባለሙያዎች እና የሙያ ማህበራት ወይም ደግሞ ግለሰቦች መጥተው የለበትም። እንደ ጤና ስርዓት የጤና ጥበቃ ሚኒስቴርም ሆነ ሌሎች የሚመለከታቸው አካላት እንደዚህ አይነቱ ነገሮች አስበውበት ዲፓርትመንት ከፍተው የጤና ተቋሞቻችን ስክሪን ማድረግ የሚችሉበትን ቱል ዲቨሎፕ ማድረግ አለብን። ብዙ ሰው ዳያግኖስ ስናደረግ ሰርቪሱንም ለማቀናጀት ብዙ አጋጣሚ ይኖረናል እና ጤና ባለሙያዎች፣ የጤና ተቋማት፣ የሚዲያ ባለሙያዎች እነዚህ ሁሉ ህብረተሰቡን ይሄን እውቀት እንዲይዝ እያደረጉት ሲሄዱ በዚያ በዚህ በሽታ ላይ ያለው ኢንቨስትመንትም እየተሻሻለ ይሄዳል። እንደዚህ ስፔች ቴራፒ ክሊኒኮች ይከፈታሉ። ሶሻል እና ቢሄቪራል ቴራፒ ክሊኒኮች ሰርቪሶች ይጀመራሉ እና እንደዚህ አይነት ነገሮች እየተስፋፉ ይሄዳሉ እና ግን መጀመር ያለበት የጤና ስርዓቱን ከሚቆጣጠረው ተቋም መሆን አለበት ባይ ነኝ እኔ። እንግዲህ ሌሎች ደግሞ የተለያየ ሀሳብ ይኖራቸዋል።
የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በጎርጎሮሳውያኑ ሚያዝያ 2024 በየዓመቱ የዓለም ኦቲዝምን የመረዳትና የመቀበል ቀን እንዲሆን ማጽደቃቸውን ዋይት ሀውስ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የምሽቱ የመጨረሻው ጥንቅራችን ሳምንታዊውን የቴክኖሎጂ ነክ ጥንቅርን የተመለከተ ነው። በዛሬው ቴክኖሎጂ ነክ ጥንቅራችን ክላውድ እሳተ ገሞራን በፍጥነት ቀድሞ ለመተንበይ ያገዘ መሆኑን ይመለከታል። የእሳተ ገሞራዎች ፍንዳታ ቀድሞ የሚተነበይበት ጊዜ ለማሻሻል በአሜሪካ አላስካ ክፍለ ግዛት የሚገኙ የሳይንስ ባለሙያዎች ክላውድ የተሰኘውን መረጃ ማከማቻና ማጋሪያ በመጠቀም አዲስ ቴክኖሎጂ በዘመናዊ መልኩ በማበልጸግ ላይ ናቸው። በዚህ ጉዳይ ላይ ፊልድር ኪንግ የላከውን ዘገባ እንግዶ ወልዴ እንደሚከተል ያቀርበዋል።
በአላስካ ለረጅም ጊዜ አንቀላፍቶ የነበረ እሳተ ገሞራ ባለፈው ዓመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው።
ምን እየሆነ እንዳለ ማንም አያውቅም ነበር። በሁለት ቀናት ውስጥ የስምንት ዓመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር።
አብዛኞቹ የእሳተ ገሞራ ጥናቶች ሳተላይትን በመጠቀም በእሳተ ገሞራ አካባቢ የሚገኘውን መሬት እንቅስቃሴ ይከታተላሉ። ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል። መረጃው እጅግ ብዛት ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል። አዲሱ ዘዴ እሳተ ገሞራን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰትበትን ጊዜ በፍጥነት ለመወሰን ይረዳል። ይህ ዘዴ በተለይም ለአላስካ ጠቃሚ እንደሆነ የከርሰ ምድር ባለሙያው ማክስ ኤንደርስ ይናገራሉ።
በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የእሳተ ገሞራዎች አሉ። ሰዎች ከመላው ዓለም የእሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ፣ ምክንያቱም በመፈንዳት ላይ ያሉ በርካታ እሳተ ገሞራዎች አሉ።
ክላውድን በመጠቀም የሚደረግ የእሳተ ገሞራ መረጃ ትንተና ሰዎችን ከአደጋ እንደሚጠብቅ ሌላው የከርሰ ምድር ባለሙያ ማይክል ፖላንድ ያክላሉ።
ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም አካላት እኩል መረጃ እንዲያገኙ ያስችላል።
ይህ አዲስ ዘዴ በአላስካ የእሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች የመፈንዳት ምልክት አሳይቶ የነበረውና በማውንት ኤጅኩምብ የነበረ እሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል።
አድማጮቻችን እና ተመልካቾቻችን የምሽቱ ጥንቅሮቻችን እነዚህን ይመለከቱ ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። እያስተናገድኳችሁ አስማማየ ነው ከእናንተ ጋር ቆይታ አደረግኩኝ። በስቱዲዮ ቅንብሩ ኤልያስ አስማር አብሮን ነበር። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። በድጋሚ አብራችሁ ስለነበራችሁ እያመሰገንኩ በዚሁ ይሰናበታለሁ። መልካም ምሽት ይሁንላችሁ።